ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ቀደም ዝግጅታችን በ1928 ዓመተ ምህረት የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 8 እናሰማለን። አድማጮቻችን፣ የፊታችን ሚያዚያ 27/2010 ዓመተ ምህረት ፋሽስት ኢጣሊያ ተሸንፎ የተባረረበት 77ኛ ዓመት ይከበራል። በቅድሚያ ዜናውን በድጋሚ እነሆ።
ማክሰኞ ሚያዚያ 9 ቀን 2010 ዓመተ ምህረት የበረራ አገልግሎት ተቆጣጣሪዎችና ሰራተኞች የሥራ ማቆም አድማ በመምታታቸው ምክንያት በአዲስ አበባ ቦሌ አውሮፕላን ማረፊያ ለተወሰነ ጊዜ በረራ ተስተጓጉሎ ነበር መሆኑ ታውቋል። የበረራ አገልግሎት ሰራተኞች የሥራ ማቆም አድማ ያደረጉት ሲሰጣቸው የነበረውና የትርፍ ሰዓትና የበዓል ቀን ሥራ ክፍያ በመቋረጡ ሲሆን ለተወሰነ ጊዜ አንድም አውሮፕላን እንዳይነሳና እንዳያርፍ በመደረጉ የትራፊክ መጨናነቅ ተፈጥሮ እንደነበር ተነግሯል። ከተወሰነ ጊዜ በኋላ ከሰራተኞቹ ጋር ስምምነት ላይ ለመድረስ በመቻሉ በረራዎች ጀምረዋል ተብሏል። ማክሰኞ ሚያዝያ 9 በሞያሌ ከተማ ያባል አውቶቡስ መናሪያ አጠገብ በኦሮሞና በሶማሌ ተወላጆች መካከል በተነሳ ግጭት የእጅ ቦምብ ተወርውሮ ቢያንስ 3 ሰዎች መገደላቸውና ከ64 በላይ መቁሰላቸው ከቦታው ከተገኘ ዜና ለማወቅ ተችሏል። ጥቃቱ የተፈጸመው በእጅ ቦምብ ብቻ ሳይሆን በመሳሪያም ጭምር ነው በማለት የሆስፒታል ምንጮች የተናገሩ ሲሆን ጥቃቱን የፈጸሙት የሶማሌ አካባቢ አስተዳደር ያስተጣጣቃቸው ግለሰቦች መሆናቸውን የአካባቢው አስተዳደር አባላት ገልጸዋል። ከጥቂት ሳምንታት በፊት በዚሁ ከተማ የወያኔ አጋዚ ጦር አባላት በፈጸሙት አረመኔያዊ ጥቃት ከ10 ሰዎች በላይ መገደላቸውና በብዙ ሺህ የሚቆጠሩ ቤት ንብረታቸውን ጥለው ወደ ኬንያ መሰደዳቸው የሚታወቅ ሲሆን በቅርቡ የወያኔው ጠቅላይ ሚኒስትር ተብዬው ወደ ጅጅጋ ተጉዞ እርቅ ለመፍጠር ሞከረ መባሉ ይታወሳል። አዲሱ የወያኔ መጋጃ ጠቅላይ ሚኒስትር ተብዬ አብይ አህመድ ሰኞ ሚያዝያ 8 ቀን ከግል ባለሀብቶችና ከንግድ ማህበረሰብ አባላት ጋር ባካሄደው ውይይት የአገሪቱ የውጭ ምንዛሪ እጥረት ከፍተኛ ደረጃ ላይ መሆኑን ጠቅሶ ይህም ችግር ለ10ና ለ20 ዓመታት ሊቀጥል እንደሚችል ተናግሯል። ከውጭ አገር ትውልደ ኢትዮጵያውያን ይልኩ የነበረው የውጭ ምንዛሪ በፖለቲካ ምክንያት እንዲቀነስ መደረጉን አምኗል። አያይዞም ባለሀብቶቹ በውጭ አገር ባሉ የባንክ ሂሳብ ውስጥ ያላቸውን የውጭ ምንዛሪ ወደ ኢትዮጵያ እንዲያስገቡም ተማጽኗል። በውጭ ምንዛሪ እጥረት ምክንያት በርካታ የንግድ ተቋሞች ከመዘጋት ደረጃ ላይ የደረሱ መሆናቸውን ጉዳዩን የሚከታተሉ በርከት ያሉ ባለሙያዎች እየተናገሩ ሲሆን ሁኔታው በዚህ ከቀጠለ ከፍተኛ ኢኮኖሚ ቀውስ ሊመጣ እንደሚችልም ብዙዎች ይገምታሉ። ባለፈው ጥር ወር ዓለም አቀፍ የገንዘብ ድርጅት ኢትዮጵያ ያላት የውጭ ምንዛሬ ክምችት 3.2 ቢሊዮን ዶላር መሆኑን ገልጾ ይህም ሊሸፍን የሚችለው የሁለት ወራት የአገሪቱን የገቢ ዕቃዎች ግዢ ብቻ መሆኑን አስምሮበታል። የውጭ ምንዛሬውን እጥረት ከሚያባብሱ ጉዳዮች ውስጥ አንዱና ዋነኛው የወያኔ ባለስልጣኖች ህገወጥ በሆነ መንገድ የሚዘርፉትና የሚያሸሹት ገንዘብ መሆኑ ይታወቃል። በተለይም ባለፉት ዓመታት በተከታታይ ሲካሄዱ የነበሩ ህዝባዊ አመጾች ያሰጋቸው የወያኔ ባለስልጣኖች የዘረፉትን ንብረት እየሸጡና ገንዘቡን በውጭ ምንዛሪ እየለወጡ ወደ ውጭ ያስወጡ ሲሆን ሌሎች ደግሞ ሲያስወጡ መያዛቸው ይታወሳል። ሰሞኑን በአፍሪካ ህብረት አማካይነት አዲስ አበባ ውስጥ በተካሄደው ስብሰባ ከአፍሪካ ሀገሮች በየአመቱ ህገወጥ በሆነ መንገድ ከ50 ቢሊዮን ዶላር በላይ የሚወጣ መሆኑ የተገለጸ ሲሆን ኢትዮጵያ ከመጀመሪያው 10 አገሮች ውስጥ እንደምትሰለፍ ቀደም ብለው የወጡ የጥናት ዘገባዎች ይጠቁማሉ። ሂዩማን ራይትስ ዋች ማክሰኞ ሚያዝያ 9 ቀን በሰጠው መግለጫ የብሩንዲ የጸጥታ ኃይሎችና የገዢው ፓርቲ አባላት የመንግስት ተቃዋሚዎች ናቸው ብለው የሚጠረጥሯቸውን ሁሉ በገፍ አስረው እንደሚደበድቡና እንዲሁም እንደሚገድሉ አጋልጧል። የብሩንዲ መንግስት ለአካባቢው ባለስልጣኖች ሙሉ ኃላፊነት ስለሰጠ እነዚህ ኃይሎች ያለ ተጠያቂነት ግፍና በደል እያካሄዱ ነው በማለት ገልጿል። መቀመጫው በኒውዮርክ የሆነው ሂዩማን ራይትስ ዋች ባቀረበው ዘገባ ካለፈው ታህሳስ 3 ቀን ጀምሮ የፕሬዝዳንቱን የስልጣን እድሜ የቀረበውን የህገ መንግስት ማሻሻያ እንዲደግፉ የገዢው ፓርቲ አባላትና የጸጥታ ኃይሎች እንዲሁም አደገኞቹ የወጣት ቡድኖች ዜጎችን በይፋ እያስገደዱ የሚገኙ መሆናቸውን ተቃዋሚዎች ናቸው ብለው በሚጠረጥሩት ላይ በደል የሚፈጽሙባቸው መሆኑን ጠቅሶ እርምጃው ከወሰዱባቸው መካከል የ19 ሰዎች ጉዳይ የተረጋገጠ መሆኑን ዘግቧል። በዚህ ዓመት ግንቦት 9 ቀን በሚካሄደው የህገ መንግስት ማሻሻያ ውሳኔ ህዝብ የፕሬዝዳንቱ የስልጣን እድሜ የሚራዘም ከሆነ የአሁኑ ፕሬዝዳንት በ2012 የስልጣን ዘመናቸው ሲያልቅ ለሌላ 14 ዓመት በስልጣን እንዲቆዩ የተሻሻለው ህገ መንግስት የሚፈቅድላቸው መሆኑ ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 8 አውሮፕላኖቹ ያደረጉትን አድርገው ወደ ሰፈራቸው እየተመለሱ ሳለ አንዷ የተረገመች ቆርቆሮ ወደ ኋላ ተመልሳ ወደኛ መብረር ጀመረች። አብረውኝ ያሉትን ወታደሮች እንዳይተኩሱ ደጋግሜ ብጮህም ሰሚ አልነበረኝምና አውሮፕላኗ እኛንም መደብደብ ጀመረች። አንድ ከፍ ያለ ቦምብ እኔ ከተጠጋው አቋጥኝ 50 ሜትር ርቆ ከፍ ያለ አቧራ አስነሳ። የእድልና የሰከንዶች ጉዳይ ነው። አብራሪው አውቶማቲኩን ቦምብ ማውረጃ ቆልፍ የሚጫንበት ቅጽበት ሁሉ ከፍተኛ ሚና ይጫወት ነበር። ይህን 50 ሜትር ርቆ የወደቀ ቦምብ ከሁለት እና 3 ሰከንድ በፊት ቢጥል ኖሮ አናቴ ላይ በወደቀ ነበር። አውሮፕላኗ የቀራትን ሸክም አራግፋብን ከሄደችና ያስነሳችው አቧራ ከለቀቀ በኋላ ወደፊት ስል 5 የራስ ካሳ ወታደሮች ጠሩኝና ወደ ታች ተመለሱ። ብዙ ወታደሮች ከበው እንደ ጉድ አንድ ያልፈነዳ የጣሊያን ቦምብ ይመለከታሉ። ጣሊያኖች ኢትዮጵያን ለመውረር ሲዘጋጁ በገፍ ያስገቡትን ቦምብ በቀላሉና በፍጥነት ወደ መሃል አገር ማስገባት ባለመቻላቸው ወደብ ላይ ለፀሐይና ለሐሩር ተጋልጠው ለወራት በመቆየታቸው ኢትዮጵያ ወታደር ላይ ከሚያዘንቡት የቦምብ ዝናብ ግማሹ ያህል ብቻ ነበር የሚፈነዳው። ምንም እንኳን ራስካሳ ያልፈነዱ ቦምቦችን እንዳይነኩ አዋጅ ቢያውጁም የሚሰማ ስላልነበር እነዚህ ያልፈነዱ ቦምቦች ብዙ ሰው ጨርሰዋል። በጉዟችን ቀጥለን ተደጃዝማች አበራ የጦር ሰፈር ደረስ። እስካሁን ካየኋቸው የጦር መሪዎች የደጃዝማች አበራ ለየት ያለ አቀራረብ ነበረው። ከሃያ ሺህ በላይ የሆነው ጦሩ በአብዛኛው በወጣቶች የተገነባና ደህና ስነ ምግባር ያለው ይመስላል። የመሪውን ትዕዛዝ ያላንዳች ማንገራገር ይፈጽማል። ደጃዝማች ገና ከሩቅ ሲያይኝ ከድንኳኑ ወጥቶ እንደ ጥንት ጓደኛ አቅፎ ተቀበለኝ። ወደ እንግዳ መቀበያው ድንኳን ስናመራ የሆነ ወጣት ሹም ስላቆመን ከወጣቱ ሹም ድንኳን ገባን። ወጣቱ ግራዝማች ቤቱ ያፈራውን ጥሩ ነገር ሁሉ አቀረበልን። በኋላ ደጃዝማቹ አሽከሮቹን አዞ ከራሱ ድንኳን ብዙ ምግብና ጠጅ ስላመጣ ማምሻውን ከዚያ ወጣት ግራዝማች ትንሽዬ ድንኳን ውስጥ ስንጫወት አመሻሸን። በጨዋታችን ብዙ ብዙ ስለ ፓሪስ ቡና ቤቶችና ስለ ሴቶቻቸው ስንጫወት ደጃዝማች አበራ በትዝታ ብዙ ርቆ እንደሚሄድ ያስታውቅበት ነበር። አዎ ከብዙ ጊዜ በኋላ ይኸው እነሆ ትንሽ ስለ አውሮፓ በአውሮፓ ከኖሩ ሁለት ሰዎች ጋር ደጃዝማች አበራና ሻለቃ ካሳ ስጫወት ትንሽ ቀለል ብሎኝ ደጃዝማች አበራም ሌሎች ጠባቂ ወታደሮች ጨምሮልኝ ወደ ሰፈሬ ሲልከኝ በጦር ሜዳ እንዳለቃ እንዳዛዥ በምግብ ሰዓት እንደ ጓደኛ የሆነ ወጣት መሪ መሆኑ ታወቀኝና እያደነኩት ቁልቁል ወደ ሰፈሬ ወረድኩ። ሰፈር ስደርስ የመጀመሪያዎቹን የጦርነት ሰለባዎች እዚህም እዚያም ይቀበሩ ነበር። ቁስለኞችም ህመማቸውን ዋጥ አርገው በየድንኳኑ ስር አረፍ ብለዋል። በጣም ለተጎዱት ራስካሳ አንድ ሌላ ድንኳን አስጥለው በዚያው መርፌ ወጊ ዶክተራችን ሕክምና እየተደረገላቸው ነበር። ራስካሳ በዚሁ ምሽት በድጋሚ ያልፈነዱ ቦምቦችን ወታደሮች እንዳይነኩ አዋጅ አስነገሩ። በሁለተኛው ቀን ማለዳ ልጅ ኪሩቤል ወደ ድንኳናችን ጎራ ብሎ ትላንት ሁለት ጓደኞቹ አንዲት ያልፈነዳች ቦምብ አግኝተው ሲመራመሩ የሆነውን ቃል በቃል አጫወተን። ወይ ጉድ! እንዲያው ማን ይሆን የጣለው? እንዲያው ግርም የሚል ብረት እኮ ነው ይላል ከጓደኛሞቹ አንዱ። ማን ይጥለዋል ብለህ ነው? የኛ ሰው እንዳልጣለው ግን ጥርጥር የለውም ይመልሳል ሁለተኛው። ግዴለህም ወንድሜ፣ ይሄን ብረት የጣለው ፈረንጅ ነው። ግን ደግሞ አንድም ፈረንጅ በዚህ ሲያልፍ አላየንም። የካሳን ፈረንጅ ቢሆን ይሄን አይነት ብረት ተሸክሞ ሲዞር አየው የሚል የለም ይላል የመጀመሪያው። ሁለተኛው ረዘም ላለ ጊዜ ብረቱን አገላጦ ካየ በኋላ ሳቆን ለቀቀው። ምን ሆነ አልጃል? እንዳው እንዳበደ ሰው ብቻ አልመሳቅ ይጠይቃል የመጀመሪያው። የሚስቀው ሳቁን እንደምንም አቁሞ አይ እንዲያው ይችን ብረት ማን እንደጣላት ስለማውቅ ነገሩ ቢገርመኝ ነው መሳቄ አለ። አሁንም እንደ መሳቅ እያለና ለጓደኛው በጣቶቹ ወደ ሰማይ እያሳየ ከነዚያ የተረገሙ የጣሊያን አውሮፕላኖች ነው የወደቀው። የታባታቸው እንኳን ወደቀባቸው መናጺዎች አለ በድል አድራጊነት፣ ቢያንስ ይችን ብረት ስለጣሉ እንደተጎዱ በመቁጠር። እውነት አለ ወንድሜ፣ ልክ ነህ። ከነዚያ ከተረገሙ አውሮፕላኖች ውስጥ ካንዷ መሆን አለበት ይወደቀው ልክነ ወንድሜ አለ ደጋግሞ ሁለተኛው ወዲያው መለስ ብሎ ቦምብም ሊሆን እኮ ይችላል አለ በትርታሬ ብረቷን እያያት አንተ ደግሞ ወገኛ ቢጤ ነህ መሰል አሁን ማን ሊሞት ይቺ ቁራጭ ብረት ነች እንደዛ ጮሃ አገር ምድሩን የምደበላልቀው ጉድ እኮ ነው እያለ ለራሱ አብተመተመ አዎ ወዳጄ እንዲህ አይነት የማትረባ ቁራጭ ብረት ነች ድንገት እየፈነዳች ሰውን ከብቱን አጋሰሱን የምትበጀው እንዲህ አይነት ቁራጭ ብረት አለ ትንሽ በስጨት ብሎ በትክክል ካውሮፕላና ውስጥ ነው የወደቀው አየህ ዞር ይሄዳለው ብላ እንዲያው ዘንበል ስትል እቺ ብረት ተንሸራታ ወድቃባቸው ነው እያለ በእጁ አውሮፕላኗ እንዴት እቺ ብረት ልትጥላል እንደቻለች ያሳየው ሞከረ ይሄ ተመራማሪ ወጣት በመርምሩ ቀጥሎ በድል አስራጊነት ብረቷን ሲያስተውል ቆየና ፈገግ እያለ እስካሁን በነጠላው ጫፍ ላይ ቆጥሮ ያዛትን ብቸኛዋን ሀብቱን አንዷን ብር ፈታና በቁራጯ ብረት ላይ ባንደች ቀዳዳ መሳይ ነገር ላይ ያስቀመጣት ብራ በቁራጫ ብረት ጎልጓዳ ቦታ ውስጥ ተስፋፍታ ስትቀመጥ ተመራማሪው አሁን በድል አድራጊነት ስሜት ፈገግካልና ጓደኛውን እያየ ሌባጣቱን አፉ ላይ አድርጎ ጓደኛውን ዝም እንዲል አዘዘው ጓደኛውም የዚህ ተመራማሪ የምርምር ውጤት ስለገባው እሱም ፈገግ ብሎ ድምጹን አጠፋ ሁለቱ ጓደኛሞች በቁራጫ ብረት ዙሪያ ተቀምጠው በቁራጫ ብረት ውስጥ ጣሊያኖች ስለደበቁት ነገር በዛት ሲመራመሩ ቆዩ በመጨረሻ ቁራጫ ብረት ውስጥ ብሮቹን እንዴት እንደሚያወጡ ብልሃት ሲፈጥሩ ሲያወጡ ሲያወርዱ አንዱን ብልሃታቸው ሳይሳካላቸው ቀረና በመጨረሻ ያቺን ቁራጭ ብረት በትልልቅ ድንጋይ ወቅረው ብሮቹን ሊያወጡ ወስነው ብረቷን በትልልቅ ድንጋይ ይወቅሯት ጀመር ተመራማሪው ልጅ ለሶስተኛ ጊዜ ብረቷን በድንጋይ ሲወቅራት ብረቷ ሰለቻት መሰለኝ ብው ብላ ፈነዳች እነዚህ እድለቢሶች ተመራማሪው በቦምባ በትንትኑ ወጥቶ ሲመጥ ሁለተኛ ጓደኛው በትንሹ ቆስሎ ምርምሩ አለቀ እንግዲህ ይሄው ልጅ ኪሩቤልም የቆሰለውን ጓደኛውን ጠይቆ ሲመለስ ነው ይሄንን እውነተኛ ታሪክ ያጫወተን ምዕራፍ 17 በእሳትና በጎራዴ ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው በጦር ሰፈራችን በጧት ግርግር ተፈጥሯል ራስ ካሳ ከዳር 5 ቀን ቀኑን ሙሉ ከሹማምንቱ ጋር ሲመክሩ ውለው ያምባላጌን ተራራ ለቀው መቀሌ አጠገብ ለመስፈር ወስነዋል መቀሌ ከሁለት ሳምንት በላይ በጣሊያኖች እጅ ነች ከኛ ድንኳን 20 ሜትር እንኳን ሳይርቅ አንድ ቀጭን መንገድ አለ። ይህ መንገድ የመሃል አገሩንና የሰሜኑን እስከ መቀሌ ብሎም እስከ አስመራ ድረስ የሚወስድ ብቸኛ መንገድ ነው። ምሽቱን ሙሉ በርካታ ወታደሮች በዚህ መንገድ እየመጡ ከጦራችን ጋር ይከላከላሉ። እነዚህ ጦረኞች ራስ ካሳን ብለው ከሰላሌ የመጡ ናቸው። ራስ ካሳ ይሄ እሳቸውን ብሎ ከሰላሌ የመጣው ጦር ከ40 ሺህ ይበልጣል አሉኝ። እንደኔ ግምት ግን ለጦርነት ብቁ የሆነ ወታደር ብዛት ከ20 እስከ 30 ሺህ ቢሆን ነው። እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም። አንዳንዱ መሳሪያ ያለ ጥይት ታጥቋል። ሌላው ሙሉ ዝናር ጥይት ታጥቆ መተኮሻው ጠመንጃ የለውም። ሁለቱንም የታጠቀው ደግሞ ከ20 ወይም ከ30 ጥይቶች በላይ የለውም። ይሄ አዲሱ የሰላሌ ጦር በጨለማ የጦር ሰፈራችንን አጥለቀለቀው። ጨለማው ከአንድ ሜትር በላይ አያሳይም። ዲሞኖ አንዳንዶቹ የአዲሱ የሰላሌ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን ጓደኞቻቸውን ይፈልጋሉ። እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ። ማለትም የሚፈለገውን ሰው ስም ከፍ ባለ ድምጽ በመጣራት የሚካሄድ ሲሆን ሺዎች የሚቆጠሩ የስም ጥሪዎች ባንድ ላይ ሲካሄዱ አካባቢ ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህ ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጠራ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላ ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ኢብሳ፣ አቶ ተራፋ መንግዝም ከተፈላጊውና ከተጠሪው ሰውዬ ስም በፊት የክብር መጠሪያው አቶ መቅረት የለበትም። አቶ ቢቂላ እርስ በርስ የማይተዋወቁትም ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምጽ ወደ አስመራ ሲል ሌሎች በርካታ ድምጾች ተቀብለው፣ ወደ አስመራ ሲሉ የገደል ማሚቴዎች ተቀብለው፣ ሩቅ ቦታ ድረስ ወደ አስመራ የሚለው የነዚህ የገበሬ ወታደሮች መፈክር ይስተማል። ማልጭ የተነሳው በጣም ይበርዳል። ምስኪና በሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይሄን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተክርስቲያን ዙሪያ ትላልቅ ሹሞች በፈረስ እየመጡ ድንኳኑ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኑ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያልሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰርጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠባቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚህ ጠባብ ሸለቆ ገብቶ ሲርመሰመስ እነዚህ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን ዛሬ ብቅም አላሉ። እኩለ ቀን ሆኗል። ጦራችን የመጨረሻውን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊታውራሪ ወደኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ? አለና መልሳችንን እንኳን ሳይጠብቅ ጌቶች በሉ ቶሎ ቶሎ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና ከዚህ የራስ ካሳ ወጣት ፊታውራሪ የኋላ ደጀን የፈረሰኛ ጦር መሪ ጋር ተቀላቅለን መጓዝ ጀመር። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊታውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተን ጀመር። ራስ ካሳ ይህን ወጣት ፈረሰኛ ፊታውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት፣ ይኸው ገና ጦር ሜዳ ሳንደርስ ከትግራይ ሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊታውራሪ ጋር ስንጓዝ ውለን የአምባላጌን ተራራ ወጥተን በስተሰሜን በኩል ቁልቁል መውረድ ጀመር። ቅድም እንዳልኩት እድለኞች ነን ዛሬ ቀኑን ሙሉ እነዚያ የተረገሙ የጣሊያን አውሮፕላኖች ብቅም ሳይሉ ቀሩ። ዛሬ ቢመጡ ኖሮ ክፉኛ ይጎዱን ነበር። ጀንበር ከጠለቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ከራስ ካሳ የጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየገሰገስን ነው። ከመንገዳችን በስተምስራቅም በስተምዕራብም በኩል በተደጋጋሚ ተኩስ እንሰማለን። የኋላው እግረኛው ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦር ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቅ ሰማሁት። በድምፁ ማንነቱን ለይቼ አወቅኩት። የራስ ካሳ የክብር ዘቦች አለቃ ቀኛዝማች አበበ ነው። ራስ ካሳ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውታል። አሁን ጨለማው እየጠነከረ መጣ። ከሁለት ሜትር በላይ ወደፊት ማየት አይቻልም። በግሬ ብሄድ ኖሮ ሁለት እርምጃ እንኳ ወደፊት ሳልሄድ ገደል ገባ ነበር። ብቻ ብልጧ በቅሎ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየወሰደችኝ ነው። ቀኛዝማች አበበ መንገዱን በትክክል ያውቃል። አበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ የታባቱ ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው ዑነታ መገንዘብ እና መረዳት ጀመርኩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጦር ጋር ተቀላቅለዋል። ይቀርብ ከቀበሌያቸው ሳይወጡ ቀማኛ ሽፍታ ሆኑ አሊያም ለከዳው ደጃዝማች ኃይለ ሥላሴ ጉብሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደ ኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ ይገድላሉ። አሁን በትንሿ ጅረት ማይ ሙሽክ ዳርቻ ደርሰናል። ከዚህ የጅረት ዳርቻ ማዶ ላይ ብዙ ርቆ በየድንኳኖች በራፍ ላይ የሚነዱ ሰዓቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ከልስታት አካሚ ጉዞ በኋላ በታላቅ ደስታ ደጃዝማች ወንደሰን በጦር ሰፈሩ ተቀበለ። ደጃዝማች ወንደሰን የኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለውም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። ሁለት የራሱ የሆኑ ብርድ ልብሶችም ሰጠን። በደጃዝማች ወንደሰን ድንኳን ራት ከበላንና ጠጅም እስኪ በቃን ተጠጣን በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ካቶ ኪሩቤል ጋር ስንገናኝ ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቅኩት። የትግራይ ሽፍቶች ናቸው አለኝ አስተማሪው አቶ ኪሩቤል። ለምን የገዛ ወንድሞቻቸውን ይገላሉ? ሊሆን አይችልም ስል ሁኔታው ሊገባኝ ባለመቻሉ ከአቶ ኪሩቤል ጋር ሙግት ውስጥ ገባው። ተማል አገር 6 እና 7 ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰው ወንድማቸው የነዚህን ምስኪኖች ህይወትና ንብረት ከጠላት ለመከላከል የገዛ ህይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገሉታል ስል በድጋሚ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥሎ አንዳንዶቹ ይሄ ከመሃል ሀገር የመጣው ያማራና የኦሮሞ ሰራዊት በትግራይ ከከረመ በትግራይ ያለውን አዝመራ ከብትና ፍየል ይፈጃዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛት ብቻ ነው እና ትግራይን ከጠላት ለመከላከል ብቻኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። እነዚህ ከጣሊያኖች ጋር እኛ ብቻ ነን የመዋጋት መብት ያለን ብለው የሚያምኑት በጦርነቱ ልክ እንደዋወድዋው ጊዜ ሁሉ እንደሚያሸንፉ እርግጠኞች ናቸው። ታዲያ ከጣሊያኖች ጋር ብቻቸውን በጦር ሜዳ ገጥመው ጣሊያኖችን ድራሻቸውን አጥፍተው ሲያሸንፏቸው በጦር ሜዳ የሚያገኙትን ጠቅላላውን የጦር ሜዳ ምርኮ ለራሳቸው ሊያስቀሩ ያሰቡ ናቸው። ስለዚህ በጦርነቱ የራስ ካሳ ጦር ከገባበት የጦር ሜዳው ምርኮ ከራስ ካሳ ጦር ተርፎ ለኛ ምንም ነገር አይደርሰንም ብለው ይፈራሉ እያለ አቶ ኪሩቤል ስለ ሁኔታው አስረዳኝ። ቀጥሎም ጣሊያኖች ይህንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞው ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካይነት ሲሰብኩና የነገር እሳት ሲቆሰቁሱ እንደከረሙም ጨምሮ ነገረኝ። በሚቀጥለው ቀን ማለዳ አንድ ብልጣብልጥ ፊት ያለው መላጣ ሰውዬ በራስ ካሳ ድንኳን ፊት ለፊት በፍራት ተውጦ ወዲህ ወዲያ እያለ ሲንኮራጠጥ አየሁት። በሰውየው ሁኔታ መገረሜን ያየ አንድ የራስ ካሳ ጸሐፊ ወደ እኔ ጠጋ ብሎ ፈረንጅ ጌታ ይህን መላጣ ትግሬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይህ መላጣ ትግሬ ከአምባላጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው አለኝ። ከዚያም ራስ ካሳ የዚህን መላጣ ዳኛ ልጅ አስረው ነገ ጠዋት በሚውለው ችሎታቸው የሞት ፍርድ እንደሚፈርዱበትም ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጸሐፊውን ጠየቅኩት። ጸሐፊውም ምራቁን በጥላቻ ከተፋ በኋላ የታባቱ ይገባዋል አለኝና በመቀጠል ትናንትና የትግራይ ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸው በላይ 5 አጥን ሙሉ ጥይት የጫኑ አጋዘሶችንም ዘረፉን እና ራስ ካሳ በጣም ተናደው የጦር ልከው ይሄንን መላጣ የትግሬ ዳኛ ከነ ልጁ አስመጥተው ካሰሯቸው በኋላ ለዚህ ዳኛ እስከ ጧት ድረስ የተዘረፉትን 5 አጥን ሙሉ ጥይቶች ከነ አጋሳሶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጧት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ። በነገታው ጠዋት የዚህን የሚገርም ድራማ ፍጻሜ የማየት እድል ገጥሞኝ ነበር። ወደ ራስ ካሳ ድንኳን ሲሄድ መንገድ ላይ ያንን የትግራይ ዳኛ 5 አጋሰሶች 5ቱንም ሳጥኖች ሙሉ ጥይቶች እንደተጫኑ እየነዳ ሲሄድ አገኘሁት። በእውነትም እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን ያጫውተኝ ጀመር። ትናንት ቀኑን ሙሉ በየቀበሌው እየዞርኩ ስጠይቃለሁ። በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላወቅኩም ነበር እና ይኸውልህ ወደ ዘመዶቼ እጄ እስከንጋት ድረስ ማገት አድሬ ይኸው የዘረፉትን ጥይት ሰጡኝና የልጄን ነፍስ ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከኔ ጋር አያወሩም ብሎ አጫወተኝ። ይገባኛል፣ ማንም ሰው ህይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበባያ በሆነበት ዘመን ሶስት ጥይት አንድ ማስትሬዛ ብር እያወጣ የትኛው ዘራፊ ነው አምስት ትላልቅ ሳጥን ሙሉ ጥይቶች በገዛ ፈቃዱ የሚመልሰው? ማምሻው ላይ እንደ ሁል ጊዜው ሁሉ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከዳኛው ጋር ያደረግኩትን ንግግር አጫወትኩት። ውሸቱን ነው ውሸቱን ነው እያለ በእንዴት ተናገረና እርግጠኛ ነኝ ዋሽቷል። ራስ ካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩበት። ይሄ መላጣ ዳኛ ራሱ ነው እነዚህን አምስት አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል ፍጣሙን ተናደደ።
ምዕራፍ 18 ተንቀሳቃሹ ከተማ። ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻዋን ድንኳን ካቢያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳዋን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያ ቦታ ከምትባል አንዲት ትንሽ መንደር ደረስ። ወዲያው ራስ ካሳ ከአንድ የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ሲያገኙ ነበር በዚች ቀበሌ እንደምንሰነባበት የተረዳሁት። በዚያች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይቀፈኝ ነበር። ይታያችሁ ካሁን አሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ፣ ከሁሉም በላይ ወደ ዋሻዋ የምትወስደው ጠባቧ መንገድ ምንም እንኳ ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስ ካሳ በቀን አምስቴም ስድስቴም እንዳስፈላጊነቱ ያችን የዝንጀሮ መንገድ ያለ ችግር ይወርጡ ይወርዱ ነበር። የራስ ካሳ ጦር ካለፈው የቦምብ ውርጅብኝ ተምሮ እዚያም እዚህም ከየአለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ። ጦራችን የሰፈረበት አዲሱ መንደር ጦሩ እዚህም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ። በሶስተኛው ቀን ራስ ካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስ ስዩም መንገሻል። ራስዩም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት ያጼ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስዩም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀጥር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስዩምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይን እይታ ገቡ። የራስ ካሳ የክብር ዘብ አዛዥ ቀኝ አዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያን አስፈሪ ድምጻቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስዩም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስዩምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናቫሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስ ካሳ የጦር አማካሪ ፓርለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የት አሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማቀው ድረስ ከአዲስ አበባ ለራስ ካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጠም ብሎ። ይቅርታ ኮሎኔል፣ ከልቤ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመሩ። እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ ብንፈራፈርም እንደማልታከምና ያለነው ብቸኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ። ቀጥሎ ኮሎኔል ተጨመረና ሁለት ሆንን። ከዚያ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆንን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከ200 በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበንዲ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስ ካሳም ራስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስ ካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለም ታላኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በነጋታው ከጧቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ዝም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ከተለው ሌሎች 3 ብቅ ብለው ሰፈራችንን አንድ ሁለቴ ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከጥቂት ደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት በታች ከወንዙ ስር መደዳውን የሚገጡትን የቀንድና የጋማ ከብቶችን አስበርግጎ ነፍስ ያውጪኝ በያቅጣጫው ደምብረው ሲሮጡ ይታይ ነበር። አንድ ሰዓት የፈጀው ይሄ ቦምብ ዝናብ እንደድሜ ልክ ረዝሞብን ቆየ። ከአንድ ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተው ከተደበቅኩበት ዋሻ ወጥቼ ኩልኩል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ 3 ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅም መመለሱን ትቼ ከአጠገቤ ካገኘው ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጠኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራው። ይሁን እንጂ አብራሪው የሚጠራቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈኝ ሽቅ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳ እንዳለፍኩ አሳላውቅ ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት 3 የተራራውን አንድ ክፍል ሲደበድቡ፣ ሌሎቹ 3ቱ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ከራስ ካሳ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያከፈከፈብን ጀመር። በዚህ ቅጽበት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻ ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስ ካሳም ጠመንጃቸውን እንደነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላፍታ ያህል ቆም ብዬ እየፎከረና እንዳንበሳ እያጓራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩን ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር 3 ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች ከያጣቸው ጨዋታቸውን አሰሙ። ይሁን እንጂ ያን ደናዳ የሚነግደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ ሁለት አውሮፕላኖች ማንዣበብ ጀመሩ። ቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ እታች ረባዳው ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኑን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኑ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችን እንደ ቅጠል ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ ታርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ፣ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፋቆ ማኮብኮብ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍ ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደ ነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ሕክምና ሊያደርግ የሚችል ሐኪምም የሕክምና መሳሪያውም የለንም። ሁለተኛ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የእድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ቀጥለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈ ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች ለሁለት ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ፣ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማለፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮቹን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተገደለው ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደደች የአየር ጸባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች፣ ተከስክሳለች ብለን የገመትናት አውሮፕላን ስትቻኮል ሁለት ካርታዎች ጥላልን ሄደች። ካርታዎቹ ከአስመራ ከተማ እስከ መቀሌ፣ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። ይቺው ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ በአጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። ፍጹም ጣፋጭ የሆነ የዳንስ ሙዚቃ እዚ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቀፎ መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ ሴቱን እያጫወተ ቢኖን እየተጎነጨ ሲስቅና ሲጫወት በደስታ ዓለሙን ሲቀጭ የድሜ ኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚም እዚያም የሞጣር ያጥራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር ብቻ የታንጎ ሙዚቃ ሲቆም አጥር ያለ ዜና ቀረበ። የተባበሩት መንግስታት ድምጽ መስጠታቸውንና በጣሪያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም፣ አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች። ምዕራፍ 19 ሶስቱ ነገስታት። ራስዩም መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስዩም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ እታች ቆላው ውስጥ ነው። ራስዩም መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተንቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስዩም መንገሻ አድዋን ሲለቁ ብዙ ንብረት ያዳኑ አልመሰለኝም። ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ካሳ 5000 ተገራ ብር ተበድረው ነው የሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህ 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይቺ 1 ብር የገበሬውን ወዶ ገባ ወታደር አይመለከትም። ለምሳሌ የደጃዝማች አበራ 20000 ጦር ከደጃዝማች አበራ 1 ብር እንኳ ሲወስድ አላየውም። የራስ ካሳ የጦርነት ካዝናቸው ወደ 300000 የማሪያ ትሬዛ ብር ይጠጋ ነበር። በዚህ በጦርነት ሰዓት ማንም የወረቀት ገንዘብ ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን እነዚህን ብሮች በሳጥን ከቶ ከጦሩ ጋር ለማጓጓዝ ወደ 200 የሚሆኑ አህዮች ያስፈልጉ ነበር። ባለፈው ከራያ ሽፍቶች ጋር ችግር በተፈጠረ ጊዜ ራያዎች የተወሰነ ሳጥኖች ዘርፈው ስለነበር ራስ ካሳ ገንዘብ ቤታቸውን ብሮቹን እንዲቆጥር አዘዙት። ከጠዋት ጀምረው 4 የገንዘብ ቤቱ ረዳቶችና ገንዘብ ቤቱ ተቀምጠው ዋናው ገንዘብ ያዥ ሳጥኑን ይከፍትና ብሮቹን ሜዳ ላይ ዘርግፎ አንዷን ያነሳና ሲወረውር ሌሎቹ 4ቶቹ 1 ይላሉ። ሁለተኛውን ሲወረውር 2፣ ሶስተኛውን ሲወረውር 3 እያሉ ቆጠራ ውስጥ ገቡ። ከሰዓት በኋላ ደገንዘብ ቤት ከተመረጠች አንዲት ዋሻ ጠገብ ሳልፍ ገንዘብ ቤቶቹ በትዕግስት እየቆጠሩ 12375 መድረሳቸውን ሰማው። ማምሻው ላይ ስመለስ በዚያው በገንዘብ ቤት በኩል ሳር ገንዘብ ቤቶቹ በዋሻ ውስጥ ሆነው ከፍ ባለ ድምፅ ይጨቃጨቁ ነበር። ነገሩን በኋላ ስሰማ እንዲህ ነበር። አንድ የራስ ካሳ ዘብ ከራስ ካሳ ወደ ዋናው ገንዘብ ቤት ተልኮ ወደ ዋሻው ከገባ በኋላ መልእክቱን ለዋናው ገንዘብ ያዥ እያስረዳ ከተቆለለው የማርያ ትሬዛ ብር አንዱን በእግሮቹ ጣቶች ቆልፎ ሊወጣ ሲል ከአራቱ አንዱ ስላየው ዘቡም ብሩን ቢመልስም ይሄ ግርግር ቆጣሪዎችን ቁጥሩን አሳሳታቸው እና አንዱ 24753 ነው ብሎ በምኒልክ ሲመል ሌላው ደግሞ የለም 24553 ነው ብሎ እሱም በምኒልክ ይመላል። መጨረሻ ዋናው ገንዘብ ያዥ እንደ ንጉሥ ሰለሞን ይፈርዳል። በሉ አሁን መሽቷል፣ ነገ በጠዋት ተነስተን እንደገና እንቆጥራለን ይላቸውና ይለያያሉ። ሁለተኛው ቀንም መቁጠሩ ስላልሆነላቸው ጭቅጭቁን ትተው ለራስ ካሳ ምንም እንዳልጎደለ ተናግረው ብሮቹን ወደ ሳጥን መልሰው ቆለፏቸው። በርከት ያሉ አስቸጋሪ ቀናት አለፉ። መላ አካላቴ ክፉኛ ደክሟል፣ ትኩሳት በትኩሳት ሆኛለሁ። በጦር ሰፈራችን እውነተኛ ዶክተር ቢኖረን ኖሮ ባለሁበት ሁኔታ ቢያንስ የተወሰኑ ቀናት ለጥ ብዬ በጸጥታ እንድተኛ እንዲሁም ትኩሳቴን እንዳስታምም ባዘዘኝ ነበር። ግን መተኛቱ የማይታሰብ ጉዳይ ነው። እንዴትስ ታስቦ? ገና ሳይነጋ በወጋጋኑ ድንኳናችንን ነቅለን ወደ ዋሻ መግባት አለብን። አለበለዚያ ልክ ጎህ ሲቀድ እነዚያ የተረገሙ የቆርቆሮ አሞራዎች መጥተው ድራሻችንን ያጠፉናል። አሁን የኢትዮጵያ ወታደር የጣሊያንን አውሮፕላኖች ተላምዷቸዋል። ገና ሳይመጡ በፊት ድንኳኑን ነቅሎ ልክ የማስጠንቀቂያዎቹ ተኩሶች ሲተኮሱ ተረጋግቶ ወደ ቆፈራት ዋሻው ይገባል። በከንቱም ውድ ጥይቱን ማባከን እርግፍ አድርጎ ትቶታል። ምንም እንኳ በየቀኑ ለረጅም ሰዓታት በቦምብ ቢደበድቡንም እንደመጀመሪያው አካባቢ ብዙ ሰው አልቀብንም ነበር። ያው ዋሻዋ የቦምብ ናዳ ሳትችል ቀርታ በቆፈራት ምሽጉ የሚቀበር እድለ ቢስ ግን አይጠፋም ነበር። በዚህ መሃል ጣሊያኖች ሽፋታ ከምትባል ቀበሌ ወደ መቀሌ አካባቢ የጀመሩትን የአውሮፕላን ማረፊያ ሰርተው ጨረሱ። የኢትዮጵያውያን ሰላዮች አገላለጽ ወደ 30 አውሮፕላኖች፣ ወደ 30 ታንኮችና በርካታ የጭነት መኪናዎች ከብዙ ተንቀሳቃሽ ብረት ለበስ መኪና ነገሮች ጋርና በጣም ብዙ ወታደሮች ማስፈራቸውን ተናግረዋል። እዚህ ላይ የኢትዮጵያ ሰላዮች ወታደር ቁጥር ላይ ብዙ አይሆንላቸውም፣ እናም ብዙ የሚለውን ቃል ይጠቀሙ ነበር። ኢትዮጵያውያን በአይነታቸው ተወዳዳሪ የማይገኝላቸው ድንቅ ሰላዮች ቢሆኑም በወታደር ቁጥር ላይ ችግር ነበረባቸው። አንድም በዘመናዊ መልኩ በየሻለቃው የተመደበውን ጦር ለይቶ ማወቅና ማስላቱ ላይ ችግር አለባቸው፣ ወይም ደግሞ እንዲያው ዝም ብለው ብዙ ወይም በጣም ብዙ ማለት ይቀናቸዋል።
ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራማችንን ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።